Gambino. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሮብ ምሽት መጋቢት 15 2013 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝነው ውስጥ ጥቂቶቹን እናስተዋውቃችሁ።
ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሐሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ።
ተስተማሪ የወጣቶችን ያስተሳሰብ ልቀት ለማሳደግ የሚረዳ የበይነ መረብ የሬዲዮ መርሃ ግብር መስራቾች ከሆኑት መሐከል አንዱን የሰማነው በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል በጎዳና ላይ የሚኖሩ እናቶችና ልጆቻቸውን ከጎዳና ህይወት እያወጣ ሙሉ ለሙሉ ራሳቸውን እስኪችሉ ድረስ የሚያቋቁመው መሰረት በጎ አድራጎት ድርጅት መስራችን የአገልግሎቱ ተጠቃሚዎች ጋር ቆይታ አድርገናል።
ወጣትነት ልጅ ወለደችና በመውለዷ ምክንያት አላማው የተናጠረች እየተመለከተው
የሰማችኋቸው የተቋሙ መስራች የሆኑትን ወይዘሮ መሰረት አዛገን ነው በምሽቱ የምናደምጥ ይሆናል። የሙዚቃ ግብዣም ይኖርናል። የምሽቱን መርሃ ግብር በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከእናንተ ጋር ቆያለን። አብራችሁን ስለምትሆኑ በቅድሚያ እያመሰገንን አሁን ካለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
የዓለም ጤና ድርጅት የሳምባ ንቀርሳ ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ብሏል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህን የሚጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመግታት አስቸኳይ እርምጃዎች መወሰድ ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለም ቲቪ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር እንደሆነም ተነግሯል። የአውሮፓ ህብረት በአባል ሀገሮች ውስጥ የሚመረት የኮቪድ ክትባትን መላክ ለመገደብ የቀረበ ሐሳብ ላይ ዛሬ ይነጋገር ነው። የአውሮፓ ህብረት ላይ ዛሬ የሚቀርበው ሐሳብ ህብረቱ በ27ቱ አባል ሀገሮች የሚመረት ክትባት ለስድስት ሳምንታት ወደ ውጭ እንዳይላክ ለማገድ ፍቃድ ሊሰጠው እንደሚችል እየተነገረ ነው። የረቂቅ ህጉ ዓላማ በተፈጠረው የክትባት እጥረት የተነሳ በብዙዎቹ ሀገሮች የክትባት መስጠት ሂደቱ መጓተትን ማስቀረት ነው። ለበርካታ ዓመታት ስልጣን ላይ የቆዩት የኮንጎ ፕሬዚደንት ለተጨማሪ የአምስት ዓመት የስልጣን ዘመን በከፍተኛ ድምጽ ተመርጠዋል። በኮንጎ ሪፐብሊክ ለበርካታ ዓመታት ስልጣን ላይ የቆዩት ዴኒስ ሳሱ ንጉሶ ተጨማሪ የአምስት ዓመት ዕድሜ በከፍተኛ ድምጽ ማሸነፋቸውን ተከትሎ ተጨምሮላቸዋል። ሬመን ዚፌሪ ሙቦሎ ትናንት ባደረጉት ንግግር ሳሱ ንጉሶ እሁድ ዕለት ከተሰጡት ድምጾች ውስጥ 88 ከመቶውን አግኝተው ለ36 ዓመታት በዘለቀው የስልጣን ጊዜያቸው ላይ ጨምረውበታል። ድምጽ እየተሰጠ በነበረበት ወቅት በድንገት ያረፉት ጊብሪ ፓርፌ ኮሊላ ከ8 ከመቶ ያነሰውን ድምጽ ያገኙ ሲሆን የተቀረውን ድምጽ አምስት ሌሎች እጩዎች ተካፍለውታል። ኬንያ በብዙ መቶ ሺህ የሚቆጠሩ የአጎራባች ሶማሊያ ስደተኞች የተጠለሉባቸውን ግዙፎቹን ዳዳብና ካኩማ የስደተኛ ካምፖች እንዲዘጉ በዛሬው ዕለት ትዕዛዝ ሰጥታለች። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እቅዱን እንዲያቀርብ የሁለት ሳምንት ጊዜ ተሰጥቶታል ሲል የአገር ደህንነት ሚኒስትሩ አስታውቀዋል። በሰሜን ኬንያ የሚገኙና ዳዳብና ካኩማ የስደተኛ ካምፖች ከ410,000 በላይ ስደተኞችን አስጠልለዋል። ቁጥራቸው ጥቂት ደቡብ ሱዳናውያን ስደተኞችም አሉ። የኬንያ ባለስልጣናት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ብሔራዊ የጸጥታ ስጋት አለን የሚል ምክንያት ሰጥተው ለሶማሊያ ድንበር ቅርብ የሚለውን ዳዳብ ካምፕን ለመዝጋት እንደሚፈልጉ አስታውቀው ነበረ።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ ወደ ያዝንላችሁ ዘገባዎች እንሻገር። ተማሪ የወጣቶችን ያስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበየነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሐሳቦችን እያጋሩ ከሚገኙት ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ።
እኔ ሙሉ ስሜ እንግዲህ አበባ ፋንታው ነው የሚባለው። በሙያ ሲቪል መሐንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ።
እኔ ደግሞ ካርሎ ኤርቶላ ባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳካት ነው።
በጣም አመሰግናለሁ ሁለታችሁንም። የአምሮ ጥላይት ሰኘ በበይነ መረብ ወይንም ኢንተርኔት ላይ የሚደመጥ መርሃግብር አዘጋጆች ናችሁ። መርሃግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድናቸው? እንዲሁም ያጠቃላይ መርሃግብሩ ትኩረቶችስ ምንምን ናቸው?
እንግዲህ ተስተማሪን ወይም ደግሞ የአምሮ ጥላን ስንጀምር ፕሮግራሙ ይሄ የአምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው ስንመጣ እና ተማሪ መሆን እንችላለን፣ አስተማሪ መሆን እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው። ተስተማሪ የሚለውን መድረክ የፈጠር ነው። የአይምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ ባጭሩ።
አመሰግናለሁ። ካርሎ ዳንተ ለመለስ መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድነው? የድልድዩ ፋይዳስ ምንድነው?
ድልድዩን በርግጥ ይሄ ነው ማለት ይከብዳል። ግን ጉዟችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት ያለው ሐሳብ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ሶ ለእያንዳንዱ ሰው የተለየ ነገር ነው። ለኔ አንድ ነገር ሊሆን ይችላል፣ ላንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሐሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል። ያድልድይ መገለጥ አለበት ይመስለኛል ዋና ፍሬ ሐሳቡ።
ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዞ መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሐሳብ በባህሪው የማይዳሰስ ከመሆኑ አንጻር በምንዳሰሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ፣ ያንቺን ሐሳብ እንስማ፣ ከዛ ካርሎ መቀጠል ትችላለህ።
በጣም ግቢ ከነበርኩበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ኃይል አላት ይች ሀገር፣ ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛ እና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው።
ምናልባት እኔ ከአንተ ካልከው ነገር ልነሳና ሀሳብ የሚዳሰስ ነገር አይደለም ብለህ ነው የጀመርከው እና በእኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት ቁጥርና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው፣ ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው። ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል ሁሉም ቦታ። እንደውም በጣም መራቅ ካልሆነብኝ የምናየው ነገር ሁላ፣ የምንሰማው ነገር ሁላ፣ የምንዳሰሰው ነገር ሁላ መሰረቱ ሀሳብ ነው እና ያንን መረዳት ምናልባት ስላልፈጠርን ይመስለኛል ውስጣችን ሀሳብን እንደ ማይዳሰስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ የሚነካ እንዳልሆነ የምናስበው ለዚህ ይመስለኛል። ስለዚህ ሐሳብ ይዳሰሳል በሚለው ተጨምራሉ አበባ ያለቹ ነገር ላይ።
እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ። ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ?
እንግዲህ አንድን ነገር መጠቀም የምትጀምረው እንዳለ ስታቅ ነው አይደል? በእኔ እምነት እንደዛ ነው። የተጠቂነት መንፈስ ወይ ደግሞ ይሄ ቪክቲም የመሆን ስሜት የሚፈጠረው አቅም ከማጣት እኔ አልችልም ሪሶርሶች ወይም ደግሞ ምንድነው መጠቀም የምችላቸው ምንጮች የሉኝም ከሚል ሐሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ህይወት ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁ? እንዴት አድርጌ ነገሮችን ወደምፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያየ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፒሪየንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማሳየት ነው ዋናው ሐሳባችን።
አበባ በደም ገልጿለች። ምናልባት እሷ ላይ መጨመረው ነገር የተሻለ ሚሊዮን ራሱ ጥያቄውስ ማስከባት እንድንችልም ሚረዳ ይመስለኛል ይሄ ፕሮግራም። ለም ብዙ ጊዜ የተሻለ ምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለምና የተሻለ ሚሊዮንም ጥያቄውስ በማስከባት ፕሮግራማችን ወጣቶችን በደንብ መርዳት እንችል ይመስለኛል። በሱ ዙሪያ
መርሃ ግብራችሁን አልፋ አልፋ እያደረግኩ ለማዳመጥ ሞክሬ ነበረ። ከመታነሷቸው ርዕሰ ጉዳዮች ከመታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግሌ አስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል?
እንግዲህ ይህንን መድረክ የጀመርነው በቅርብ ነው። በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት፣ የኛ ፖድካስት ነው። ስለዚህ ምናልባት ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናደርጋቸው ነገሮች ስላሉ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ካንተ ጋር የምናደርገው በዚህ መድረክም ካንተ ጋር የምናደርገው ውይይት ለሰዎች የመድረክ መኖሩን የሚገልጽ ነው። ሰው ምናልባት እንደዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል።
እኔ ምን አስባለሁ ተደራሽነት የሚለው ነገር ይከብዳል። ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት እናወራበት ማለቱ አንድ ሂደት ነው፣ ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛውን የ20 ደቂቃ ፖድካስት ነው እስካሁን የሞከርነውና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምን መልስ ይመስለኛል በጊዜ ሂደት።
በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሶበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መስል የመጨረሻ መደምደሚያ አበባ እንትና ከካርሎን ጀምር አሁን
እንደው ከባዷ ጥያቄ ላይ ከኔ መጀመራችሁ ግን በዛ ያ እኔ ተስተማሪ እንግዲህ አበባ እንዳለችው የአይመሮ ጥላ የተስተማሪ አንዱ ቅርንጫፉ ነውና ተስተማሪን የት ባየው ደስ ይለኛል። ከአመታት በኋላ ብረም ሰፍቶ እንደ መረብ አይመሮ ውስጥ የሚታየኝ መረብ ነው። ብዙ ሰዎችን ያገናኘ በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ ሲአካል ነኝ ለማለት ሳይሆን ለእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ ምንለውጥበት መሳሪያ ቢሆን ደስ ይለኛል።
የኔ ህልም እንግዲህ ምንድነው ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርድ ሆነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ ማዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማሰባው።
እጅግ በጣም አመሰግናለሁ አበባ ፋንታውንና ካርሎ ኤርቶላ የአምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫውታችሁን በእጅጉ አመሰግናለሁ። ዛሬ የጀመራችሁ ጅምር ትልቅ ቦታ ደርሶ ለማየት ያብቃችሁላለሁ።
አሜን አሜን። እናመሰግናለን እኛም
ሀብታሙ ስዩምንና እንግዶቹን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። አሁን ወደ ተከታዩ ዘገባ እንለፍ። ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ጀምር ብራ ነበር የሚሰራ እና ቴቪት ለቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየነናም ነበር ብንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለ8 ዓመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ የትልቋ ቤት ውስጥ ያለሁት ልጅ እኛን 7 ልጆቿን ከጉያዋ ላለመነጠር ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 ዓመቴ ማለት ነው። 16 ዓመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጄን እያያዝኩ እናቴ ጋር እየወሰድኩ እንደውም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 ዓመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ድርጅት ሴቶችና ህጻናትን ህይወት መሰረት ለማሳየት የተቋቋመ አገልግሎት ድርጅት ነው። ሴቶች ተገጥተው ይከታላ በወጣትነት እድሜዋ ልጅ ወለደችና በመውለዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር፣ በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች፣ ወይ የሩቁ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። 2-3 የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ፣ ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤችአይቪ ኤድስ፣ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለባፈት መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ 3-3 ልጅ ያላቸው 4 አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው 3 ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድርና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ ዜግነት አትሰራም፣ በፍጹም አልሰርቅም፣ በቃ ፍጹም ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብለው ማመን አለባት። ያንን እንግዲህ ለርኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሰው የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባሏ ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ ልጆች አባት አልነበረም፣ ቤት ክራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። እሷ ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ሱካሪ አድርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አድርጋልኛለች፣ የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። ተለይ ሳሰልጥለኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ የ1500 ማለት ነው በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለእኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ቸርቻርገር ስላለው ቆሎ ሸጣለሁ። በዛች በዛች ነገር ታሪክ ለውጣልኛለች ለእኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰብና የወደ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቆመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5000 ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል 5 የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። በአፍሪካ አዲሷ ሴት ፕሬዝዳንት ከመሆን አንስቶ እስከ አሜሪካ 2ኛ ከፍታ የስልጣን እርከን መቆናጠጥ ድረስ ብሎም ዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጡባቸውን በርካታ እንቅፋቶች እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጿ ማርያም ዋዲያሎ የሴቶች ስኬት በሰፊው የሚዘከርበትን ወርሃ መጋቢትን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶች የሚዳስስ ዘገባ አድርሳናለች። ስምኝሽ ቆየ እንደሚከተለው ታቀርባለች።
ይህ አመት በርካታ ጥቁር ሴቶች ታሪክ የሰሩበት አመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን 2ኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ።
በአሁኑ ሰዓት የሴት ፕሬዝዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን ራሳቸውን እንዲችሉ ተረዳለች።
ከቅርብ ዓመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርሲቲ የአፍሪካ ጥናት ክፍል መምህር የሆኑት መሐመድ ሳሊዩ ካምራ ያስረዳሉ።
As of now, Africa has had 22
እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ሴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜም ይሁን ለጊዜያዊነት አሊያም በሙሉ ጊዜ ወደ ስልጣን መጥተዋል።
ከነዚህ ውስጥ የላይቤሪያ ፕሬዝዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም ሁለት ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ፣ ዛምቢያና ታንዛኒያ የመሳሰሉ ሌሎች አፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዚ ኦኮንጆ ኢዌአላ ናቸው። በፈረንጆቹ አቆጣጠር መጋቢት 1 ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌአላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል።
ሰዎች የመጣሁበትን አህጉር በዓለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱ ተፈልጋለሁ።
በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ህብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌአላ በዓለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ።
When you start opening up the room to the voices of women, you're also opening up the room to the voices of the many other people.
የሴቶች ድምጽ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምጽም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝምና የዓለም ስርዓት የተወሰኑ የህብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበር ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው።
ይህ አመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር።
እኔ ካማላ ሃሪስ በግልጽ ቃል ገባለሁ።
በጥር ወር ላይ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ መሐመድ ሳሊዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት።
አሜሪካ ሃዝ finally reached this level where the vice president
United States ምክትል ፕሬዝደንቱ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያቺ ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይንም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ኤንስል ማሳነስ አይደለም። ግለምሳሌ ራስዋን ችላ ለፕሬዝደንትነት መወዳደር ትችላለች። ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራስዋ መብትና ያገኘችው ክብር ነው።
ሃሪስ እናታቸው ህንዳዊ አባታቸው ደግሞ ጃማይካዊ መሆናቸውን ካማራ ያሰምሩበታል።
It goes beyond African American.
ከአፍሪካ አሜሪካዊ ማንነቷ ጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዝደንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ተወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ከፍቷል። ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር።
ካማራ አክለው በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆች አሁንም እንዳሉ ያሰምሩበታል። በማሪያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የዛሬ ጋቢና ቪ መሰናዶን እዚህ ላይ አጠናቀቅን። አስተያየቶቻችሁን 2022076379 ላይ የዋትስአፕ መስመር ላይ በመደወልና የድምጽ መልእክት በማስቀመጥ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪያ ማሃሪክ ላይ ለጋቢና ቪ ያላችሁ ጻፉልን። በፕሮግራሙ አስተውቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው ስናስተናግዳችሁ አምሽተናል። በነገው ምሽት ከምንገናኝ ድረስ ደህና ደሩ።